የኢትዮጵያን ድምፅ የሬዲዮ አገልግሎት የኢትዮጵያ ሉዓላዊነት የህዝቧን አንድነት በማንጸባረቅ በሀገራችን ኢትዮጵያ የሚካሄዱትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሂደቶችን በመካተል ከማንኛውም የፖለቲካ ድርጅት መሆን ሃይማኖታዊ ድርጅቶች ጋር ሳያወግን እንዲሁም በአትላንታና አካባቢው ለሚኖሩ ኢትዮጵያን በሃይማኖትም ሆነ በድርጅታዊ አመለካከታቸው ልዩነትን ሳይፈጥር ስራቸውን በማንጸባረቅ ብቻ የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
ናይስልኛ አድማጆቻችን ትንሽ የኮሙኒኬሽን ችግር ነበር በአትላንታ እና በዚህ በኒባልኖበት የስቱዲዮ ለማንኛቸው ባሁን ፕሮግራማችን ጀምረናል። አሽናፊ በመስመር ላይ አለ። እሱም ዜናውንና ዜና አጣይነላችሁን ቀርበው ለማንኛቸው ግን አሁን ይህ ፕሮግራም የሚተላለፍላችሁ በቀጥታ ከአማራ ክልል ክልላዊ መንግስት ዋና ከተማ ከሆነችው ባህር ዳር ዘንድሮ የዲያስፖራን ቀንና በዓል በምናከብርበት ከተማ ነው ያለሁትና ለዚህ ልዩ ያደርጓል። በተጨማሪም ደግሞ ከአሸናፊ መከሌ ውይይት ቀደም በምለው ሰዓት ይህን በዓሉን በተመለከተና በአጠቃላይ በጎንደር አካባቢ ተፈጠረ ስለተባለውም ክስተት አንድ ላይ በማጠቃለል የአማራ ክልላዊ መንግስት የመንግስት ኮሚኒኬሽን ክፍል ዋና ኃላፊ አቶ ንጉስ ጥላሁን ይዘንላችሁ እንቀርባለን። ግን መጀመሪያ ግን ዜና ነው የሚቀርበው። እንግዲህ ሁልጊዜ ስንናገረኛ የኢትዮጵያን ሁኔታ በምንዘገብበት ጊዜ ኢትዮጵያ ሰላም እንደምትፈልግ ብቻ ሳይሆን ህዝቦቿ በሙሉ ሁለመናው ተጠቃሎ ወደ ሰላም የሚሄድ ሰላም ማርፎ ደግሞ ድህነትን ታሪክ አድርጎ ድህነታችን የመጋለጫችን ለመጥፎ ነገሮች መጋለጫችን ስለሆነ ከዛ እንዳንጋለጥ ለድህነት ማጥፋትን ትግል የተጀመረበት ጊዜ ነው። የህዳሴያችን ሂደትም የሚከናወንበት ጊዜ ነው እና ብዙ ጊዜ እንደምንናገርበት ጊዜ የምናስቀድመው የሀገራችን ሰላምና ብልጽግና ድህነት እድገትን ነው፣ የህዝባችንን መከባበር። ያንን ተመልክቶ አንዳንድ የሚከሰቱ ክስተቶች አሉ፣ ምንም ልናቆማቸው ማንችላቸው፣ ግን የምናወራቸው በሱ መሰረት እኛ የራሳችን ሀሳቦች እንሰጣለን እስከዛሬ ድረስ በምናደርገው። ለማንኛቸውም ግን ይህን በተመለከተ አጠቃላይ ሁኔታውን በተመለከተ አቶ ንጉሱ መግለጫ ይሰጡናል። ከዛ በፊት ግን አሸናፊ ጋር ነው የምናመራው። አሸናፊ እንደምትሰማል ይሰማል? አሸናፊ
ይሰማኛል? ይሰማኛል።
እንግዲህ አንተ ቦታህን ወስጀበሃለሁ፣ ግን እዚህ ደግሞ ከአንተ ጋር በመሆንበት ጊዜ ብዙ ጊዜ ነገሮችን እያበላሸው እንሄዳሉ። አንተ እያቃናው እስኪ አንተም እየመራህ ወደ ዜና አምራለን።
በቀጥታ የሬዲዮ ስርጭት የምትከታተሉን የአትላንታ አድማጮች እንዲሁም በመላው ዓለም በድረገጻችን የምትከታተሉን አድማጮች ጤና ይስጥልኝ፣ ለምን ሰምታችኋል። በኢትዮጵያ የጊዜ አቆጣጠር ዕለት ቅዳሜ ሐምሌ 23/2008 ዓ.ም ከምሽቱ 2:07 ነው። ዜናውን ከአዲስ አበባ ማሰማችሁ አሸናፊ ብርሃኑ ነኝ። የሰሞኑ ዋና ዋና ዜናዎች በሀገሪቱ የልማትና ኢንቨስትመንት ስራዎች ላይ ለመሳተፍ የኪራይ ሰብሳቢነት ችግር ማነቆ እንደሆነባቸው የዲያስፖራ አባላት ገለጹ። በባህር ዳር ከተማ በ300 ሚሊዮን ብር የቴክኖሎጂ ፈጠራ ማዕከል ሊገነባ ነው። የኢትዮ ጅቡቲ የተፈጥሮ ጋዝ ማስተላለፊያ መስመር ዝርጋታ ለማስጀመር ይሰራ መሆኑ ተገለጸ። በአዲስ አበባ ስራ ላይ በሌሉ ሰዎች ስምና በሌሎች ምክንያት 17 ሚሊዮን ብር ህገወጥ ክፍያ መፈጸሙን ያስተዳደሩ ዋናው ሊታሳወቀ የሚሉት ናቸው። ከዜና በኋላ እንደተለመደው በሰሞኑ አበይት ጉዳዮች ላይ እንወያያለን። በዚህ ሳምንት በዲያስፖራ በዓል ላይ ነው የምናተኩረው። እስከዛው አብረን እንቆይ። አሁን ዜናውን በዝርዝር አቀርብላችኋለሁ። በሀገራችን መተን በልማትና በኢንቨስትመንት ስራዎች ላይ ለመሳተፍ የኪራይ ሰብሳቢነት ችግር ሆኖብናል ሲሉ የዲያስፖራ አባላት ተናገሩ። የዲያስፖራ አባላቱ በአማራ ክልል ባሉ የኢንቨስትመንት ሁኔታ አማራጮችና የጥረት ኮርፖሬት እንቅስቃሴ ዙሪያ ከሚመለከታቸው የመንግስት አካላት ጋር በዛሬው ዕለት ተወያይተዋል። በባህር ዳር ከተማ እየተከበረ ባለው የክልሉ የዲያስፖራ ቀን በዓል አከባበር ላይ የተሳተፉ ያሉ አባላት በሀገሪቱ የተለያዩ ቦታዎች የሚያቀርቧቸውን የኢንቨስትመንት ፕሮጀክቶች ያለ ምክንያት ውድቅ የሚያደርጉና የሚያጓትቱ የመንግስት ስራ አስፈጻሚዎች እንዳሉ ተናግረዋል። መንግስት ቅድመ ሁኔታዎችን አመቻችቶ ሀገራቸው መጥተው እንዲያለሙ ጥሪ እንደሚያቀርብላቸው የጠቀሱት አባላቱ በርካታ ኢትዮጵያውያንና ትውልደ ኢትዮጵያውያን የኢንቨስትመንት ፕሮጀክቶችን ይዘው ወደዚህ ሀገር እንደሚመጡ አስታውቀዋል። ይሁን እንጂ በመሬትና መሬት ነክ ጉዳዮች በኢንቨስትመንት ፈቃድ አሰጣጥ የግንባታ ስራ ላይ ችግር እንደሚገጥማቸው አንስተዋል። አንዳንድ የኪራይ ሰብሳቢ አመለካከት ያላቸው የስራ አስፈጻሚ አካላት ቀላል የማይባል ገንዘብ በይፋ ከመጠየቅ እስከ የመኖሪያ ቤትና ተሽከርካሪ እስከማስገዛት መድረሳቸውንም ጠቅሰዋል። በዚህም ዲያስፖራው እቅዱን እንዳይፈጽምና ተሰላችቶ ወደ መጣበት እንዲመለስ እየሆነ ያሉ በቀጣይ ይህ የሚፈታ ከሆነ ዲያስፖራው ብዙ ልታገሩ ለማልማት ፍላጎት ካለውም በነበረው ውይይት ላይ ገልጸዋል። የቤተ አባይ የቴክኖሎጂ ፈጠራ ማዕከል ግንባታ የመሰረት ድንጋይ ተቀመጠ። በትላንትናው ዕለት ማዕከሉ የአይሲቲ እና የቴክኖሎጂ ሽግግር ላይ ዓለም የደረሰበትን ደረጃ ለትውልዱ ቀርጾ በማስቀመጥና በቀጣይ የሚደረጉ ችግር ፈቺ ጥናቶችን የሚካሄድበት ነው ተብሏል። ቤተ አባይ ሙሉ ወጪው በዲያስፖራው የሚሸፈን ነው ተብሏል። ስያሜውም የዲያስፖራውን አሻራ የሚያሳይ ሆኖ ተዘጋጅቷል። በሶስት መቶ ሚሊዮን ብር የሚገነባው ይህ ማዕከል ዘመናዊ ቴክኖሎጂ የፈጠራ ስራዎች የሚበለጽጉበትና ሀገሪቱ የያዘችውን የእድገት ጉዞ የሚያግዝ መሆኑን ተገልጿል። የማዕከሉን የመሰረት ድንጋይ ያስቀመጡት የክልሉ ርዕሰ መስተዳድር አቶ ገዱ አንዳርጋቸው ቤተ አባይ የወደፊት ሀገር ተረካቢ ትውልድ የምንገነባበት ነው ብለዋል። ለማዕከሉ ግንባታ የክልሉ መንግስት አስፈላጊ ሁሉ ድጋፍ እንደሚያደርግ የገለጹ ርዕሰ መስተዳድሩ ዲያስፖራው በሀገሩ እድገት የእድገት ግስጋሴ አሻራውን እንዲያሳርፍ ጠይቋል። ቤተ አባይ የቴክኖሎጂና ፈጠራ ማዕከል በሀያ ሄክታር መሬት ላይ የሚያርፍ ነው ተብሏል። ኢትዮጵያ ያላትን የተፈጥሮ ጋዝ ጥቅም ላይ ለመዋል የተጀመረው ስራ እየተፋጠነ ይገኛል። በኢትዮጵያ ሶማሌ ክልል ካሎብ፣ ሂላላና ገናሌ ተብለው በሚጠሩ ቦታዎች 4.7 ትሪሊየን ኪዩቢክ ፊት የተፈጥሮ ጋዝ ክምችት ጥቅም ላይ ለመዋል እየተከናወነው ስራ ቀዳሚ ነው። የማዕድን የተፈጥሮ ጋዝና ነዳጅ ሚኒስትር አቶ ቶለታ ሻጊ ለመገናኛ ብዙሃን እንደገለጹት ይህንን የተፈጥሮ ጋዝ ለዓለም ገበያ ለማቅረብ ወደ ጅቡቲ የሚዘረጋውን የጋዝ ማስተላለፊያ መስመር ግንባታ ለማስጀመር እንዲያስችል ቁፋሮ ከሚያደርገው ፖሊሲ ጄኤል ኩባንያ ጋር ድርድር እየተካሄደ ነው። በሶስት ወር ጊዜ ውስጥ ቀሪ ስራዎችን በመጨረስም ለኩባንያው ኮንትራክት በመስጠት የመስመሩ ዝርጋታ እንዲጀመር እየተሰራ መሆኑንም ነው ሚኒስትሩ የገለጹት። በአዲስ አበባ የተለያዩ ቢሮዎች በሌለ ሰው ስም ደሞዝ ተቆራጭ እንደሚያደርጉና በስልጠና ባልተከፈለ ሰው ስም አበል እንደሚከፍሉ የከተማው አስተዳደር ዋና ኦዲተር ባወጣው ሪፖርት አስታውቃል። በመዲናዋ ባለፉት 11 ወራት ብቻ ስራ ላይ ላልነበሩ፣ ስልጠና ላልተካፈሉ፣ እንዲሁም ማስረጃ ላልቀረበበት ምክንያት 17 ሚሊዮን ብር ወጪ ተደርጓል። በሪፖርቱ መሰረት ይህ በህገወጥ መልኩ የወጣ 17 ሚሊዮን ብር ወደ መንግስት ካዝና እንዲመለስ ዋና ኦዲተር መስሪያ ቤቱ ለተቋማቱ ማሳሰቢያ መስጠቱንም አመልክተዋል። ዋና ኦዲተር ወይዘሮ ጽጌ ወይን የየተቋማቱ አመራሮችና በስሩ ያሉ ኃላፊዎች ተጠያቂ ይሆናሉ ብለዋል። የዋና ኦዲተር መስሪያ ቤት ሪፖርት ለከተማዋ የህዝብ ተወካዮች ምክር ቤት ቀርቧል። የምክር ቤቱ አፈ ጉባኤ ዶክተር ታቦር ገብረ መድህን በከተማዋ የፋይናንስ ህገወጥነት ከአመት አመት እየባሰበት መጥቷል ብለዋል። የዚህ ምክንያት የአዲስ አበባ ስራ አስፈጻሚ እርምጃ ለመውሰድ ዝግጁ አለመሆኑ እንደሆነም ነው የተናገሩት። መስተዳድሩ ያጣውን ይህን ገንዘብ ለማስመለስ እና ሌሎች የወዲህ ግኝቶችን መፍትሄ ለማስቀመጥ በአፈ ጉባኤ የሚመራው ኮሚቴ ተቋቁሟል። የአውሮፓ ህብረት በኢትዮጵያ ህገወጥ ስደትን ከምንጩ ለመከላከልና ለወጣቶች ስራ ፈጠራ የሚውል የ20 ሚሊዮን ዩሮ ድጋፍ አደረገ። የገንዘብ ድጋፉ ለ አራት አመታት የሚቆይ ሲሆን በአገሪቱ የሰሜኑና የመካከለኛ ክፍል የሚደረገው ህገወጥ ስደት እንዲቀንስ ታስቦ የተጀመረ ፕሮግራም ነው ተብሏል። በዚህም በአማራ፣ በትግራይ፣ በኦሮሚያና በደቡብ ክልል የሚኖሩ ወጣቶችን በተለያዩ ስራዎች ተሳታፊ በማድረግ ለስራ እድል ፈጠራ እንደሚውል ነው የተገለጸው። የአውሮፓ ህብረት፣ የተባበሩት መንግስታት የኢንዱስትሪ ልማት ድርጅትና ዓለም አቀፉ የሰራተኞች ድርጅት ፕሮግራሙ ተፈጻሚ እንዲሆን ስምምነት ፈጽመዋል። በተያያዘ ዜና ኢትዮጵያና የፈረንሳይ የልማት ድርጅት ኤኤፍዲ የ75 ሚሊዮን ዩሮ የብድር ስምምነት ተፈራርመዋል። ዛሬ በገንዘብና ኢኮኖሚ ትብብር ሚኒስቴር በተደረገው የፊርማ ስነ ስርዓት ላይ እንደተገለጸው ብድሩ ለአዲሱ የብሔራዊ ኤሌክትሪክ ኃይል ማሰራጫ ጣቢያና ለአዲስ አበባ ፈጣን ቀላል አውቶቡስ ትራንስፖርት መስመር ግንባታ የሚል ነው። ከብድሩ ውስጥ 40 ሚሊዮን ዩሮ የብሔራዊ ከፍተኛ ኤሌክትሪክ ቮልት መረብን ለመቆጣጠር የሚያስችል ለአዲስ የኤሌክትሪክ ኃይል ማሰራጫ ጣቢያ ግንባታ የሚውል ነው። በቦረና ዞን በኦሮሚያ ክልላዊ መንግስት በቦረና ዞን መያሌ ወረዳ አካባቢ ሲንቀሳቀሱ በነበሩ የአሸባሪው የኦሮሞ ነጻነት ግንባር ኦነግ የታጠቁ አባላት ላይ እርምጃ መወሰዱን የኦሮሚያ ክልል መንግስት አስታወቀ። የክልሉ መንግስት ኮሚኒኬሽን ጉዳይ ቢሮ ከትናንት በስቲያ ባወጣው መግለጫ በአካባቢው ጥቃት ለማድረስ ሲንቀሳቀሱ የነበሩ የአሸባሪ ቡድኑ ታጣቂዎች ላይ እርምጃ ተወስዷል። በአሸባሪው የኦነግ ኃይል ላይ የተወሰደውን እርምጃ በአካባቢው ህብረተሰብ፣ በአካባቢው ሚሊሻ ኃይል እና በመከላከያ ሰራዊት የተወሰደ መሆኑን ነው የክልሉ መንግስት ያስታወቀው። የተወሰደው እርምጃም 7 የኦነግ ታጣቂዎች ከነ ሙሉ ትጥቃቸው በቁጥጥር ስር የዋሉ ሲሆን 4 መገደላቸው ተገልጿል። እንዲሁም ቁጥራቸው በርከት ያሉ ታጣቂዎች መቁሰላቸውን በመግለጫው ላይ ተመልክቷል። በአሁኑ ጊዜ በአካባቢው ሰላምና መረጋጋት እንደሰፈነ መግለጫው አመልክቷል። እንግዲህ ዘውዱ፣ ለዕለቱ ያሉን የሰሞኑ ዜናዎች እነዚሁ ናቸው።
በጣም አመሰግናለሁ አሸናፊ። አድማጮች የምታዳምጡት የኢትዮጵያ ድምጽ የሬዲዮ አገልግሎት ልዩ ፕሮግራም ከአማራ ክልላዊ መንግስት ዋና ከተማ ባህር ዳር ከተማ የሚተላለፍላችሁ ነው። ወደ ውይይታችን እንገባለን። በዚች ሙዚቃ ሽግግር
ክልላዊ መንግስት የህዝብ የኮሚኒኬሽን ጽህፈት ቤት ዋና ኃላፊ ናቸው። አቶ ንጉሱ እንግዲህ ጥያቄን አቅርበው ተቀብለው ስለመጡ በጣም እያመሰገንኩኝ፣ ስለ ዲያስፖራ ባል እናውራ። ሁለተኛ ቀኑን አሁን እንዴት አገኙት? የእናንተ ድካማችሁ፣ ልፋታችሁ በምን አለ? በምን ሁኔታ ላይ አለ ብላችሁ ይገምታሉ?
እስካሁን ባለው ሁኔታ ዛሬ ሶስተኛ ቀኑን ይዟል እና በዚህ በሶስተኛው ቀን የፓናል ውይይት ተጀምሯል። ከአሁን ቀደም የመክፈቻ ፕሮግራም እና የጉብኝት ፕሮግራሞች ተካሂደዋል። ልዩ ልዩ ፕሮግራሞች ተካሂደዋል። የስፖርትም እስካሁን ባለው ሁኔታ በቅዳችን መሰረት በተሳካ ሁኔታ እየሄደ እንደሆነ ነው እየገመገምን ያለ ነው።
አሁን ባለፈው አመት እንደዚህ በዓል ነበረ። ዘንድሮም አሁን ዋናውን አዘጋጅታችኋል። የዘንድሮን ልዩ የሚያደርገው ካለፈው ምን አግኝቶበታል? በነገ ውስጥ ልጅ የሚካሄዱት እንዴት ያደርጋል?
እንግዲህ በአለፈው አመት የመጀመሪያችን ነበረ እና በቁጥርም በይዘትም በቀረበው አጀንዳ ስፋትና በይዘቱ ጠበብ ያለ ነበረ። በዘንድሮ አመት አንደኛ ዲያስፖራው በሰፋ ቁጥር ውይይት እንዲያደርግ አድርገናል በርከት ባለ ሁኔታ። ሁለተኛ የስፖርት ዝግጅት ወዳጅነታችንና አንድነታችንን የሚያጠናክር የስፖርት ዝግጅት ጨምረንበታል። በባህር ዳር ከተማ የኢንቨስትመንት አማራጮች እንዲጎበኙ አድርገናል። ከዛም ባሻገር ደግሞ የዲያስፖራው የቴክኖሎጂና ኢኖቬሽን ፓርክ መሰረት ድንጋይ ተጥሏል። ስለዚህ የዘንድሮው ከባለፈው በእጅጉ እየበለጠና እያደገ ፎረሙም ውይይቱም በአጠቃላይ እየበሰለ መሄዱን ነው እየገመገምን ያለ ነው። የሚያሳየውም ይሄ ነው። ከዛም ባሻገር በአምናው መነሻ ዘንድሮ በውጭው ዓለም ወደ 17 ያህል መድረኮች ከዲያስፖራ ወገኖቻችን ጋር አመራሩ ውይይት አድርጓል። ይሄ በክልሉ ልማት ለዲያስፖራው ኢንቨስትመንት ያሉ አማራጮች ምክንያቶች ችግሮችና ያፈታት ስራታቸው ምን መሆን እንዳለበት ሰፊ ውይይት ተደርጓል። ትምህርት ተወስዷል። ኢንቨስትመንትም ወደ ክልሉ በተሻለ ሁኔታ እንዲመጣ እድል ሰጥቷል። በውጪ ያሉ ወገኖቻችን በውጪ ያካበቱትን ልምድ ውቀትና ቴክኖሎጂ ወደ ሀገራቸው ወደ ትውልድ ሀገራቸው አምጥተው ራሳቸውን ተጠቃሚ እንዲሆኑ ወገናቸውንም እንዲጠቅሙ እድል የሚፈጥር ስራ ተሰርቷል። ይሄ የዲያስፖራው ቀን ይሄንንም የሚገመግም ለቀጣይ አቅጣጫም የሚያስቀምጥ ነው። ከሚቀጥሉት ቀናት አኳያ ስንወስድ ነገ እንደዚሁ ተመሳሳይ ፓናል ውይይት ይደረጋል። የመጀመሪያው የአማራ አቀፍ ልማት ማህበር በክልሉ ውስጥ የትምህርትና የጤና ተደራሽነት ጥራት ችግሮች ለመቅረፍ በህዝቡ ተቋቁሞ ህዝቡ እያደረገ ያላቸውን እንቅስቃሴዎች በተለይም ከዲያስፖራውም አኳያ ያለው አስተዋጽኦና እገዛ ምን እንደሆነ ነጥቦች ተነስተው ውይይት ይደረግበታል። ይሄ ብቻ አይደለም። የዲያስፖራው ማህበር ተጠናክሮ በአገር ቤትና በውጭ የሚኖረው ወገናችን ትስስር እንዲጠናከር የሚደረግ ስለሆነ በዚህም ላይ ውይይት ይደረጋል። ከዛም ባሻገር በተለያየ መልኩ የክልላችን ልማት እንዲፋጠን፣ ኢንቨስትመንት እንዲስፋፋ፣ ትክክለኛ የክልሉ ገጽታ እንዲገነባ እና የተዛቡ አስተሳሰቦችና እይታዎችም እንዲስተካከሉ በማድረግ የተለያዩ የዲያስፖራ አባላት ወገኖቻችን ሰፊ ርብርብ አድርገዋል። በጅምር ቢሆንም በርካታ ስራዎች እየተሰሩ ናቸው ያሉት። ስለሆነም ይሄንን ከግምት ውስጥ ያስገባ የእውቅና አሰጣጥ ስነ ስርዓትም ይኖራል። ስለዚህ በአጠቃላይ የአማራ ክልል ዲያስፖራ በነገው ዕለት በመጨረሻ በሚናደርገው የእውቅና አሰጣጥ ስነ ስርዓት የሚጠቃለል ይሆናልና ከፋይዳውም አኳያ ከአላማውም አኳያ እቅዳችን ከተሳታፊውም አኳያ ይገኛል ብለን ተጠብቀን የነበረው ቁጥር በአግባቡ ተገኝቷል። ይህን ለማስተናገድ ደግሞ እኛ ያደረግነው ዝግጅት እንግዲህ ወገኖቻችን ከውጭ የወጡ ወገኖቻችን የሚሉት የሚገመግሙት እንደተጠበቀ ሆኖ በእኛ እምነት በየዕለቱም ይህን ስራ እያየን እየፈተሽን እየገመገብን ስለምንሄድ ስኬታማነቱንና በተሳታፊውም በዲያስፖራውም እርካታን ያረጋገጠ ነው የሚል እምነት አለን። በአጠቃላይ ሲወሰድ እንግዲህ በጣም የተሳካና በጠበቅነው መልኩ እየሄደ ያለ የዲያስፖራ በዓል ነው ማለት ነው።
ዋናው በዓል እንግዲህ የበዓል ዋናው ፍላጎቱ ከውጭ ያለውን ኢትዮጵያዊ እና ትውልድ ኢትዮጵያውያን በአቅም ካለው በአቅሙ አቅም ከሌለው ደግሞ በእውቀቱ የሚያግዝና እንዲሰራ ነው። በእነዚህ ሁሉ ስራዎች ዋናው ደግሞ አስፈላጊነት ደግሞ ያለው ደግሞ ሰላም ነው። እርግጥ ክልሉ ሰላም የሰፈነበት ክልል ነው፣ ግን ከሰሞኑ ባለፉት ሁለት ሳምንት ሶስት ሳምንት አካባቢ ደግሞ ትንሽ ችግሮች ተፈጥሯል። በተለይ በጎንደር አካባቢ እና የዛን ሁኔታ እንዲገልጹልን እዛ ውጭ ላሉ ኢትዮጵያን ወገኖቻችን ክርስቶ እስከሚያቦት ጊዜ ድረስ አሁን ያለው ሁኔታ ቢገልጹበል።
እንግዲህ በጎንደርና አካባቢው በተነሳ ግጭት በዋናነት ጥያቄው በርካታ ችግሮች እንዳሉ ህብረተሰቡ በበርካታ ጉዳዮች ቅሬታ እንደተሰማው ህዝቡ በልዩ ልዩ አግባቦች ቅሬታውን ሲገልጽ ነበረ። እነዚህን ቅሬታዎችና ችግሮች አንዳንዶቹም ለረጅም ጊዜ ሲንከባለሉ የነበሩ የሚያነሳቸው እኛም የምናውቃቸው መፍታት የሚገባን ግን ደግሞ ያልፈታናቸው ድክመቶች ነበሩ። እነዚህ ድክመቶችና ጥረቶች ተደራርበው ህብረተሰቡ ወደ ቅሬታ እንዲገባ አድርገውታል። ቅሬታውን ደግሞ እሱ ተገቢ ነው ባለበት መልኩ ገልጿል። ቅሬታውን ተገቢ ነው ባለበት መልኩ ሲገልጽ ግን ወደ አልተፈለገ ሁኔታ ሄዶ የሰው ህይወት እና ንብረት ወድሟል፣ ጠፍቷል፣ ጥፋት ተፈጽሟል እና በዚህ ምክንያት የጎንደር ከተማና አካባቢው ህዝብ እና የክልሉ መንግስት ከፍተኛ ጸጸትም ሀዘንም ተሰምቶታል። ይሄ ደግሞ በጸጸትና በሀዘን የሚገለጽ እንዲሁ የሚገለጽ ብቻ ሳይሆን ህብረተሰቡ እና የክልሉ መንግስት የከተማ አስተዳደሩም የዞኑ መንግስት ውይይት ባደረጉበት ጊዜ ህብረተሰቡ በግልጽ የገለጸው የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ወጣቶችም ይሄ የጎንደር መገለጫ አይደለም ብለው የገለጹበት ጉዳይ ነው ያለው። ይሄ ሆኖ ደግሞ አንዳንዶቹም አካባቢዎች ጉዳት የደረሰባቸውን ወገኖች ቆርቆሮ በመግዛት ስማር በመግዛት በጉልበት በገንዘብ በማዋጣት ማቋቋም ተጀምሯል። ስለዚህ ይሄ ግጭት ወደ ከፋ ሁኔታ እንዳይሄድ ጎንደርን የተርምስ ማዕከል እንዳያደርግ ሌሎች ክልሎችንም ሌሎች አካባቢዎችን የክልሎቻችን የክልላችን አካባቢዎችም እንዳይጎዳ እና በዚህ አጋጣሚ ችግር በተፈጠረበት ሁኔታ ዘረፋ እንዳይካሄድ ሌብነት እንዳይካሄድ ሰላማዊ ዜጋ ሰላማዊ ህይወት እንዳይረበሽ ህብረተሰቡና መንግስት በጣም ተቀራርቦ በመስራት ላይ ነው ያለው። በዚህ ምክንያት ከህብረተሰቡ ጋር እየሰራን ያለ ነው። ማንኛውም ችግር ሊፈታ የሚገባውና የሚችለው በጠረጴዛ ዙሪያ በውይይት መሆኑን ነው። ህብረተሰቡ ይሄን በጣም ያነሳል። ከዚህ አኳያ ውይይት እየተደረገ በተለያየ ደረጃ ስምምነት እየተደረሰ ነው። ልንስማማ በምንችልባቸው ጉዳዮች ማለት ነው። በትክክል ትክክለኛ የሆኑ የህብረተሰቡ ብሶቶች አሉ፣ ጥያቄዎች አሉ፣ ተገቢም የሆኑ በቀጣይ ደግሞ የሚታዩ አሉ። ስለዚህ እነዚህን መፍታት የፌዴራል መንግስት እንደ ፌዴራል መንግስት፣ የክልል መንግስት ደግሞ እንደ ክልል መንግስት የሚፈታቸው ችግሮች ያሉ መሆናቸውን ወስዶ እነዚህ ችግሮች ግን በወቅቱ አለመፈታታቸው የህዝቡን ቅሬታ እያሰፉትና ጥልቀት እንዲያገኝ እያደረጉ ስለሆነ ቁጭ ብሎ ችግሮችን ከህዝብ ጋር መክሮ መፍታት ተገቢ እንደሆነ የክልሉ መንግስት አምኖ እየሰራ ነው። ነገር ግን ደግሞ የወልቃይት ህዝብ ማንነቱ ጥያቄ ባነሳበት አግባብ ጥያቄው በጥያቄነቱ ትክክል የሚሆን ስህተት፣ ተገቢ የሚሆን ተገቢ ያልሆነ ጥያቄ ህገ መንግስታዊ ስርዓቱን ተከትሎ የሚፈታ ጥያቄ ነው፣ መልስ የሚሰጠው ጥያቄ ነው። ይህንን ህገ መንግስታዊ መሰረት ያለው እና በህገ መንግስቱ አግባብ የሚፈታ ጥያቄ በሌላ መልኩ ሸፍኖ ህብረተሰቡ ውስጥ ትርምስ ለመፍጠር ሰላሙን ለማናጋት የሚደረጉ እንቅስቃሴዎች ደግሞ እንዳሉ በውል ይታወቃል። ስለዚህ ህብረተሰቡ ጋር እየተመካከርን እና እየተነጋገርን ያለ ነው። ትክክለኛው ጥያቄና ትክክል ያልሆነው ሰላማዊ ጥያቄና ሰላማዊ ያልሆነ አካሄድ ተደበላልቀው የህብረተሰቡን ኑሮ የህዝቡን ኑሮ ጎንደርን ሰላማዊውን አካባቢ የትርምስ አካባቢ እንዳያደርጉት በጥንቃቄ መታየት እንዳለበትና ይሄንንም ለመፍታት ደግሞ የሚችል መንግስትና ህዝብ ስላለ ይሄንን የሚያደርግ አቅም ያለው ህዝብና መንግስት አቅሙን አሳንሶ ለብጥብጥና ለትርምስ ቦታ እንዳይሰጥ ጥንቃቄ መደረግ እንዳለበት ምክክር እየተደረገ ነው፣ ውይይት እየተደረገ ነው። እስካሁን ባሉት ሁኔታዎች በብዙዎቹ ጉዳዮች መስማማትና ማንኛውም ነገር በሰላም መፍታት እንዳለበት ስምምነት እየተደረገ ነው። የቀጣይ ስራዎች ግን የቤት ስራዎች ግን በሰፊው አሉብን ብለን ነው እየገመገምን ያለ ነው።
በማህበራዊ ድህረ ገጾች በማህበራዊ ገጾች ላይ የተጻፉ የተለያዩ ሀሳቦችም አሉ። እንደውም በነገ ዕለት ከፍተኛ ሰላማዊ ሰልፍ ማድረግ አለብንም የሚል አለ። ከህግ አኳያ የቱ የቱን ያህል ያስኬዳል? ሁለተኛ ደግሞ ዝግጅት ተደርጓል? በእናንተ እንደ መንግስት ይህን እናደርጋለን የሚሉ ወገኖች ካሉ እነዚህ ሰዎች ህጉን ተከትሎ እናንተ ጋር መጥተው ጥያቄ ያቀርባሉ ወይ?
እንግዲህ የሰላማዊ ሰልፍ ጥያቄ ቅድም እንደገለጽኩት በጎንደር ከተማ ውስጥ በርካታ መድረኮች እየተካሄዱ ነው። መድረኮች እየተፈጠሩ ናቸው ያለው በከተማ አስተዳደሩም የክልሉም አመራሮች ባሉበት። እነዚህ መድረኮች በተፈጠሩባቸው በትናንሾቹም ከፍ ከፍ ባሉትም መድረኮች እነዚህ ጥያቄዎች ተነስተዋል። በጥያቄ ደረጃ ከክልሉ ከከተማ አስተዳደሩ አመራር ጋራም ሰላማዊ ሰልፍ ጥያቄ አለን ተብሎ የሚጠይቁ ወገኖች እንዳሉ መረጃው አለን። ነገር ግን ይሄ በመረጃ ደረጃ ያለው ጥያቄ አንደኛ ባለቤት ኖሮት፣ ሁለተኛ ህገ መንግስቱ በሚያዘው መሰረት ሰላማዊ ሰልፍ እንዴት ይደረጋል፣ መቼ ይደረጋል፣ የት ይደረጋል፣ ማን ኃላፊነት ይወስዳል የሚለውና ሌሎች መስፈርቶችን ባላም ባሟላ መልኩ በህጋዊ መንገድ የቀረበ ሰላማዊ ሰልፍ የለም፣ ጥያቄ የለም። እኛም ህብረተሰቡን ምንመክረው መሆንም አለበት ብለን እንደ ክልል መንግስት የምናምነው በሰላማዊ ሰልፍ ስም የህብረተሰቡን ሰላማዊ ኑሮ መልሶ ለማናጋትና እንደ ቀድሞ በጎንደር መፈጸም የሌለበት የሰው ህይወት መጥፋትና ደም መፍሰስ እንዳይደርስ በጥንቃቄ ማየት፣ አሁን ጎንደርን ከነበረበት ከተፈጠረው ችግር የማውጣትና ወደ ሰላማዊ ሁኔታ የመመለስ እንጂ ሌላ ብጥብጥ ሊያስነሳ የሚችል ሁኔታና ድባብ መፍጠር ተገቢ አለመሆኑን ህብረተሰቡን እንመክራለን። ህብረተሰቡም ይሄንን ይቀበላል። ስለዚህ በአጠቃላይ ሲወሰድ ግን በህጋዊ መንገድ ባለቤት ኖሮት የሚደረግ የቀረበ ሰላማዊ ሰልፍ ጥያቄ የለም። የሆኑ ግለሰቦች የሆኑ አካላት ይሄ ጥያቄ ዶሯቸው ከከተማ አስተዳደሩ ጋራ ተወያይተው ከከተማ አስተዳደሩ ጋራ የተደረሰው ስምምነት አሁን ባለው ሁኔታ ሰላማዊ ሰልፍና ሌሎች ነገሮችን ብለን ህብረተሰቡን ወደ በጥብጥ ምንወስድበት ጊዜ ሳይሆን ማንኛውንም ጥያቄ እየፈጠን እየተወያየን ከተማውን የማረጋጋትና ወደ ነበረበት ጉዳት የደረሰባቸው ወገኖች ወደ ማቋቋም መሄድ እንደሚገባ ስምምነት እየተደረሰ መሆኑን ነው ከከተማ አስተዳደሩ ጋርም በተደረገው ውይይት ህብረተሰቡ የሚስማማ። ስለዚህ ሰላም ህጋዊ የሚባል ሰላማዊ ሰልፍ በሰላማዊ ሰልፍ ጥያቄ አግባብ የቀረበ የለም የሚል ነው ያለኝ መልስ።
ስለዚህ አስተዳደሩ ምንም እውቅና የሰጠው ወይንም መቆል በእውቅና ነገር ያለው ነገር ምን ሊሆን ይችላል ብሎ ይገምታሉ? እንግዲህ ህጋዊነትን የህግን ሽፋን ተጠቅመው የሚንቀሳቀሱ ወገኖች እንዳሉ ሁላችን የምናውቀው ነገር ነው። በዚህም ሆነ በውጭም ያሉት እንዴት ማስተናገድ ይችላል?
እንግዲህ በመጀመሪያ ደረጃ ይህን ሀገር የሚመራው ህግ ነው። ይህን ሀገር የሚመራው ህገ መንግስት ነው። ህግና ህገ መንግስት የሚከበርበት ደግሞ ስርዓት አለ። ዜጎች መቼም ቢሆን ማንም ዜጋ ቢሆን ከህግ በታች ነው፣ ከህግ በላይ አይደለም። ማንኛውም ጥያቄ ተገቢም ይሁን አይሁን የሚቀርብበት ስርዓት ስላለው ሰላማዊ ሰልፉ በራሱ ሰላማዊ ሆኖ እንዲካሄድ፣ ሰላማዊ ሰልፈኛው በሰላም ወጥቶ እንዲገባ፣ መልእክቱን በአግባቡ አስተላልፎ እንዲገባ ምን ያስፈልጋል? ይሄንን ሰላም የሚያስከብር ኃይል ያስፈልጋል መንግስት። ስለሆነም ይሄ ጥያቄ ህጋዊ በሆነ መልኩ መቅረብ አለበት ማለት ነው። ከመንግስት ጋራ መንግስት በ72 ሰዓት ውስጥ በተቀረበለት ምላሽ መስጠት መቻል አለበት። እንደገና ሰላማዊ ሰልፉ ሰላማዊ እንዲሆን ዝግጅት ማድረግ አለበት ማለት ነው። ይሄ ባልሆነበት ሁኔታ የሚካሄድ ማንኛውም እንቅስቃሴ ህብረተሰቡን ይጎዳል፣ ያልተጠበቀ ዋጋ ያስከፍላል፣ ብጥብጥ ያስነሳል። ባለቤት ስለሌለው ሌላ አካል ባለቤት ሆኖ በህዝቡ ላይ ጉዳት ሊያደርስ ይችላል። ስለዚህ ይህንን ደግሞ የመጠበቅ አሁንም ኃላፊነቱ የመንግስት ነው። ህብረተሰቡ ባልጠበቀው፣ ባላሰበው፣ ባልፈቀደው፣ ባልጠየቀው ሁኔታ ውስጥ ወደ ችግር እንዳይገባ ህብረተሰቡን የመጠበቅ ግዴታ ያለበት መንግስት ስለሆነ መንግስት ይህንን ስርዓት የማስጠበቅ ስራውን ይሰራል ማለት ነው። ይህንን መንግስት የማስጠበቅ ስርዓት የማስጠበቅ ስራውን ባይሰራ ህዝብ ይጠይቀዋል። መንግስት ስርዓት የማስጠበቅ ስራውን ሰርቶ ከህዝቡ ጋር ግን ቁጭ ብሎ በሰከነ ሁኔታ ተወያይቶ በመንግስት በኩል ያሉ ችግሮች እንዲታረሙ፣ በህዝቡም በኩል የሚታዩ ክፍተቶች ካሉ እንዲዘጉ፣ ይሄንን ክፍተት ተጠቅሞ ደግሞ ይሄ ብጥብጥ ካልኖረ እር ሲል አልወድም እንደሚባለው ብጥብጡ ካልኖረ መኖር አይቻልም የሚሉ ወገኖች ይሄንን አጋጣሚ እንዳይጠቀሙ ህዝብና መንግስት ቁጭ ብሎ መክረው በራቸው መዝጋት አለባቸው ማለት ነው። ስለዚህ በዚህ አጋጣሚ ህብረተሰቡ ጥንቃቄ አድርጎ አካባቢውን የብጥብጥ ማዕከል እንዳይሆን አበክሮ መስራት የሚገባው ጊዜ አሁን ነው የሚል ሀሳብ ነው ያለኝ። በዚህ አጋጣሚም የማስተላለፈው መልእክት ህጋዊ ያልሆነ ነገር ሁሉ ሄዶ ሄዶ ሁሉንም አካላት ዋጋ ስለሚያስከፍል ጎንደርንም ሌሎች አካባቢዎችንም ወደፊት ከማራመድ ይልቅ ወደ ኋላ ስለሚመለስ ወደ ኋላ እንዳንመለስ ጥንቃቄ አድርገን አሁን ቆም ብለን የምናስብበት ወቅት ስለሆነ ወላጆችም፣ ወጣቶችም፣ የሀገር ሽማግሌዎችም፣ የሃይማኖት አባቶችም ሁሉም ሰው ቆም ብሎ አስቦ ማንኛውንም ጥያቄ ግን ህጋዊ በሆነ መልኩ አቅርቦ ከህግ በታች ሆኖ መፈጸምና መጠየቅ መተግበር እንደሚቻል መወሰድና ወደዚህ መገባት አለበት ብዬ ለጎንደርም ለአካባቢው ህዝብ በዚህ አጋጣሚ መልእክት ማስተላለፍ እፈልጋለሁ። በክልሉ መንግስት
በጣም አመሰግናለሁ አቶ ንጉሱ ለስብሮና ለአላለሁ ላደረጉኝ ቆይታ። በመጨረሻ የሚያስተላለፉት ነገር ካለ በዓሉን በተመለከተ እንዲሁም ደግሞ ሰላማችንና ሂደታችንን በተመለከተ።
እንግዲህ በአሁኑ ወቅት እኛ ያለ ነው እንደሚታወቀው ከተሞቻችንም ገጠሮቻችንም በመለወጥ ላይ ነው። ከድህነት በመውጣት ለመውጣት ጥረት እየተደረገ ነው። ይህን ጥረት የምናስቀጥለው ሰላም ሲሆን ነው። ሰላም ከሌለ ምንም የለም። ሰላም ከሌለ ጭቅጭቅም፣ ጸብም፣ ንትርክም አያምርም። ስለዚህ ንትርካችንም፣ ጭቅጭቃችንም፣ ውይይታችንም፣ ጸባችንም በሰላም ውስጥ ሆኖ እንዲቀጥል የትም እንኖር የት በውጭ ምንኖር በውስጥ ባገር ውስጥ ሄዶ ሄዶ የምንመኛት አገር የምንመኝላት አገር ለመኖር ዋስትና የሚሆንን ሰላም ስለሆነ በዚህ አጋጣሚ በውጭም በተለያዩ አግባቦች ለህብረተሰቡ የተሳሳተ መረጃ በመስጠት ህብረተሰቡን ማደናገር የሚታይበት ሁኔታ ስላለ ይሄ ኃላፊነት የጎደለው ስራ ስለሆነ ይህንን የሚያደርጉ አካላት ለህዝቡ ደህንነት ሲሉ ለአገር ደህንነት ሲሉ ቢቆጠቡ። ህዝቡ ደግሞ ማንኛውንም መረጃ አይናቅም አይደነቅም እና መውሰድ ማየት ማገላበጥ ተገቢ ነው። ነገር ግን ደግሞ ወደ ተግባር ለመግባት ወደ እንቅስቃሴ ለመግባት አላምቶ አኝቆ መዋል ይገባል። ሁሉም መረጃ በዚህ ጊዜ በዚህ ዘመን መረጃ በእያንዳንዱ ሰከንድ በእያንዳንዱ ደቂቃ ከተለያየ አቅጣጫ መረጃ ይፈሳል። የፈሰሰ መረጃ ሁሉ ማር ይዞ አይደለም የሚፈሰው፣ አንዳንዱ መረጃ መርዝ ይዞ ነው የሚፈሰው። ስለዚህ መርዙንም ማሩንም መዝነን ማየትና አንድም ራሳችንን ከነዚህ አይነት የተበላሹ አስተሳሰቦች ማራቅ፣ ሁለትም ከኛ ቀጥሎ ያሉ ሰዎች ከዚህ እንደዚህ አይነት አስተሳሰቦች እንዲርቁ ከተግባራቱም እንዲቆጠቡ ማድረግ ኃላፊነት የሚሰማቸው ዜጎች ኃላፊነት ስለሆነ ይሄንን ጉዳይ በኃላፊነት መያዝ የሚጠይቅበት ወቅት ላይ ነው ያለነው። የሀገር ጉዳይ በአሁን ባለንበት ሁኔታ እንደ ብርጭቆ አንድ ጊዜ ከተሰበረ መልሰን እንጠግነው አይደለም። ስለዚህ እንዳይሰበር አርቀን ማሰብ የሚገባበት ጊዜ ላይ ስለሆን የትም እንኖር ቤት ይሄንን ከግምት ውስጥ ያስገባ እንቅስቃሴ ብንቀሳቀስ ለቀጣዩ ጊዜ ለመወቃቀስም ለመመሰጋገንም እድል እናገኛለን። ሰላም ከሌለ ግን እነዚህ ሁሉ ስለማናገኝ ለሰላም ቅድሚያ እንስጥ የሚል መልእክት አስተላልፋለሁ።
አድማጮች ቀደም ብላችሁ ያደመጣችሁ ከአቶ ንጉሥ ጥላሁን ጋራ በአማራ ክልላዊ መንግስት የኮሚኒኬሽን ጽሕፈት ቤት ዋና ኃላፊ ጋር ያደረግነው ነው። በጣም ነው የማመሰግነው። አድማጮች የምታዳምጡት የኢትዮጵያን ድምጽ የሬዲዮ አገልግሎት ነው። በጣም የሚገርማችሁ ነገር ይሄን ሙዚቃ የመረጠው የጣቢያው ቴክኒሻን ነው። የአማራ ክልል የማስ ሚዲያ ተቋማት በጣም ነው የማመሰግነው እና እኔ ከምን እንደምፈልገው ስቃ እያያዘኝ ነው። ለማንኛቸው ወደ አሸናፊ እናምራ። በጣም ነው የማመሰግነው ስለ ስራ ስለ ትብብር። አሸናፊ እንደምሰልፋል በል በድጋሚ እና እስቲ ወደ ውይይታችን ሊገቡ ያለችን ሰዓት በጣም አነስተኛ ስለሆነች የምጠይቀው ነገር ሊኖር ይችላል።
የድሮ ውይይት እኮ ሊገለበት ነው።
አሁን አንዳንድ ቦታ
ወደ ዋናውን ጉዳይ ያዝከው አንተ ሆናል። አገር ቤት ሆነ
ሰውዬ የሚያዋጣው አንዳንድ እሱ ነው። አካለናቸው
ስለዚህ እኔም ጭምር ያልደረስኩበት ቦታ አንድ ትልቅ የሀገራዊ ኢቨንት እየተከናወነ ያለበት ቦታ አንተ ነው ያለው። እኔ ከዛ በመጠኑ ራቅ ያለ ቦታ ነው ያለው። ስለዚህ ውጭ ሀገር ላሉ ሰዎች የምታስረዳው አንተ ነህ። በመጠኑ እኔም ራቅ ያልኩት እኔ ስለሆንኩኝ እኔ ጥያቄ ብንሆን ነው የሚሻለው። ምክንያቱም እኔም ስለ ዳያስፖራ በዓል አከባበር ዋናው ኢቨንት እሱ ነው።
አዎ
ስለምና ስለ ባህር ዳር ላውራ ስለማልችል እኔ የጠያቂ በሆነ
ደስታውን አልችለውም። አጠር አጠር አድርገን ከእኔ ጋር እንቋጭና ወደ አንተ የምጠይቅ ስላለ ወደዛ እናግባት።
እሺ። እኔ እንግዲህ ዋንተም የመጣህበት ጉዳይ ነው፣ ትልቅ ኢቨንት ነው። የዲያስፖራ ጉዳይ ላይ ነው የምጠይቀው። የዲያስፖራ ነገር እኔ እንደ ቀላል አይደለም የማየው። እንደው ዝም ብዬ ዛሬ እስኪ በዚህ ጉዳይ ላይ ምንድን ነው ያለው የዓለም ተሞክሮ እንዴት ነው የሚል ነገር በአጭር ደቂቃ ውስጥ ስመለከት ዲያስፖራን በአግባቡ የተጠቀሙ
ሄሎ ጠፋ ነገር አለ ማለት ነው። እንግዲህ አድማጮች እንደሚገባኝ ያቆ ፈልገው የፕሮግራሙ
ማለትም የዚህ የአማራ ክልል የተዘጋጀው የዲያስፖራ በዓልን በተመለከተ ይመስለኛል እና ተደምጠን ኮናር ማይል ግን ከዛ አልጀምርላችሁ ዛሬ ከባሉ ከተጀመረ ሶስተኛ ቀን ነው። በዛሬው ለት ሰፋ ያለ ውይይቶች ተካሂደዋል። ከውይይቶቹ ዋናው የክልሉ ልማት በትምህርት በጤናና እንደዚህም በኢንፍራስትራክቸር በግንባታ ኩል ያለውን ነገር ከሰፊ የሆነ ገለጻ አድርገዋል። በዛው መጠን ደግሞ ክልሉ የሀገሩ ተወላጆች እና እንዲሁም ደግሞ ኢትዮጵያና ትውልደ ኢትዮጵያን መጥተው ሀገር ውስጥ በአማራ ክልል እንትን ቢያደርጉ ቢሳተፉ የቱን ያህል ሊጠቅም እንደሚችል እና የቱን ያህል ተዘጋጅተውም እንደሆነ የሚገልጽ ውይይት ነበር የተደረገው። እንግዲህ ይህንን ስናወራ ስለ ህንድ ማውራት እንችላለን፣ ስለ ቻይና ማውራት እንችላለን። አሁን ደግሞ በአፍሪካ እንደ ናይጄሪያ አይነት እነዚህ ሀገሮች ውጭ ከሚኖሩ ኢትዮጵያን ከውጭ ከሚኖሩ የዲያስፖራ ህብረተሰባቸው የሚሰበስቧቸው ገንዘቦች አሉ። አሁን በቀደምታ እንደውም እኔም የራሴን ሙከራ ሳድርግ ነበር ናይጄሪያ ወደ 41 ቢሊዮን ብር በአመት እንደሚያስገቡና እንቅስቃሴ እንደሚያደርጉ የሚያሳዩ ቻይና ነው ዋናው ትልቁ ወደ 290 ነው የሚሆን ቢሊዮን ዶላር የሚሆን ነው ያለውና አሸናፊ መጣል አሸናፊ ተጣጣል። እና እኔ ምን አደረኩኝ? አሁን ምን አደረኩኝ መሰለ እናንተ በግምት ነው ከተሳሳትኩኝ ዛሬ ያደረግነው ነገር ግለጥል ስለኝ የምትል መሰለኝና ሰዓት ክን ዛሬ ሻባብ ይጀምሩ ያለው።
ለማንኛውም ግን ቶሎ እኔ ወደዛ እንድገባ ልጅ ነው የምፈልገው። የቻይና ኤክስፒሪየንስ አይቼ ነበርና
ለምን ለከደም ተፈጠረ
ዓለም ላይ በዲያስፖራውን አክቹአሊ ውጭ ሀገር ያሉ ዜጎቻቸው ከሀገራቸው ጋር ያላቸው ቁርኝት በጣም አስተኛ ነው። ራሱ ተርማቸው
አዎ
መንገደኛ ነው እንጂ የሚሉት ውጭ ሀገር ያለውን ሰው ውጭ ሀገር የሚቀር ሰው እንደሆነ አድርገው አይደለም የሚጠሩት፣ መንገደኛ ነው የሚሉት ውጭ ሀገር ያለውን ሰው እንጂ የሄደ አይደለም። እና በህገ መንግስታቸው ውስጥ ድረስ አስቀምጠው በቀጥታ የውጭ ኢንቨስትመንት በትሬድ እና በእውቀት እና ቴክኖሎጂ ትራንስፈር በጣም በከፍተኛ ደረጃ የሚጠቀሙት አሁን ዝርዝሩ ውስጥ እና እንግዲህ ኢትዮጵያም እንደዚሁ ከፍተኛ የዲያስፖራ ነው ውጭ ያላት። በተለይ በደርግ የ17 ዓመት የጊዜ ውስጥ ተስፋ የቆረጠ ህብረተሰብ ነበር። ወጣቱ ሞትን ሽሽትም ስለነበረ ድንበር ላይ ሞት እየጠበቀውም የሄደ አሁን እድሜያቸው ከ50ዎቹ በላይ የሆኑ በከፍተኛ የእውቀት የሀብት አቅም የልምድ ያላቸው ሰዎች ዲያስፖራ አለን እና ይህንን አቅም መጠቀም አለብን። አቅሙም አገሩን መጥቀም ይፈልጋል። እኛ ልንጠቀም ብቻ ሳይሆን አገሩን መጥቀም ከሀገሩ ጋር ያለውን አታችመንትም ስሜቱን መወጣትም ይፈልጋል። እና እንግዲህ የዲያስፖራ በዓል የሚከበረው አንደኛ ዲያስፖራውን ይህንን ቁርኝቱን ለማጠናከር ነው። እንዴት ነው እንዴት አገኘኸው? ዛሬ በተለይ ውይይት አድርጋችኋል። እዛ ውይይት ላይ የዲያስፖራው ስሜት ምን ነበረ? ከመንግስት በኩል የነበረው ነገር ምንድን ነው? ቅድም የአቶ ኑሩስ በተወሰነ ደረጃ ሰምቻለሁ፣ ግን አንተ በአንደበት ውጭ ሀገር ላሉ ጓደኞች ስሜታቸውንም ስለምታውቅ ለእነሱ በሚመች ቋንቋ እንዴት ትገልጸዋለህ?
ለእነሱም ብዙ ጊዜ እኮ ለልማት የሚሳተፉት በጣም አናሳ ስለሆኑ እናንዴ ሰው እነሱም ባላወራ ደስ ይላል። ለማንኛቸው ግን ኢትዮጵያን ወገኖቻችን የኛው የሆኑት ስለ ሀገራቸው በየቀኑ ነው የሚያስቡት። ስለ ሀገራቸው ቆረቆረሉ ያዝናሉ፣ ያስባሉ። የቻላቸውን ያህል ደግሞ ለመርዳት ይሞክራሉ። እርግጥ በመሀል እንቅፋቶች እንደ ስርቅታ የሚሆን የሚያደርጋቸው ወገኖቻችንም አልጠፉም አሉ። ግን በአጠቃላይ ካለፉም አመት ዘንድሮም ተመክሮ በመንግስት ደረጃ በፌዴራሉ ደረጃ ከሰኞ የሚጀምር ሰኞ እና ማክሰኞ የሚካሄዳል። ግን በዛሬው ዕለት ሰፋ ያለ ገለጻ የተደረገው ስለ ክልሉ ልማት በትምህርት በጤና እና እንዲሁም ደግሞ በመንገድ እና በተለያዩ አካላት የተደረጉ ግንባታዎችን እና ያንን ተከትሎ ደግሞ አገሪቱ ወይም ደግሞ ክልሉ የቱን ያህል አመቺ እንደሆነ በሰላም እና ሰላምን አስተማማኝ ሰላም በማግኘት በማምጣት እና እንዲሁም ደግሞ ቀና የሆኑ አመለካከቶች ለምሳሌ ወደ እዛ ክልል በምትገባበት ጊዜ የታክስ እርዳታ፣ የቦታ አገልግሎት እንዲሁም ደግሞ የተበላሹ ቢሮክራሲዎችን በመስፈር በቀናና በአጭር ጊዜ ውስጥ ስራውን የሚጀምርበት ነገር እንደሚያመቻች የነገሩት የእነሱ የመንግስትን ገለጻ ካለፈ በኋላ ግን በተወያዩ ብዙ የመጡ አሉ። በነገራችን ላይ
ለመጀመሪያ ጊዜ የመጡና እንዲሁም ደግሞ ከአምስት ከስድስት ዓመት በፊት በኋላ የመጡ ወገኖችም ነበሩ በስብሰባ ላይና ለብዙዎቹ አዲስ የሆነባቸው በተለይ ባህር ዳርን ከአስር ዓመት በፊት የሚያውቁ ሰዎች የመጡት አሁን በምንም አይነት መልኩ ባህር ዳርን አይመስልም ተለይቶብናል። ከመንገዱ ስፋት ሆነ ወይም ደግሞ ከከተማው መስፋት አንስቶ ያዩትን በሙሉ ልብ ነው የተናገሩት። ግን ያንን ተከትሎ የገቡትና ለመግባት ያሰቡት የነሳቸው ጥያቄዎች አሉ። ይሳደል ለማሰበብ በምንፈልግበት ጊዜ በግብር በኩል የሚደረግ ጫና ፋብሪካን ለመቋቋምና ይሳደል ለማሰበብ በሚደረግበት ጊዜ ከኤምባሲዎች ወይም ደግሞ ከመንግስታት የከመንግስት አካላት የሚጻፉ ደብዳቤዎች በወቅቱ እንደማይደርሱ ከደረሱ በኋላ ደግሞ ተቀባዩ አካል ያን ይወስድና ይሄ የዛን ጊዜ ለዚህ ማሽናችን ተሰጠ ነውና በድጋሚ አንጻር ደብዳቤ አንጽፈን ብሎ እንደሚያጓላቸው የተነሷሉ። ግን በጣም እንትን የሚያደርገው ግን የቱን ያህል ቀና እንደሆኑና የቱን ያህል አገሪቱ ሀገራቸውን ለመርዳት እንደተዘጋጁና እንደሚፈልጉና እንደተዘጋጁ ነው የገለጹት። ያ በጣም አንድ ትልቅ ባለፈውም አመት እዚህ መጥቼ ያየሁት ነገር ስለነበረ ይሄ እየሳፋና እየጎለበት የመጣ ከዛ ባሻገር ደግሞ ሴቶች ናቸው። እኔ የዘንድሮ ትንሽ ሴቶቹ በልጠውብኛል ከወንዶቹ። በጣም ቤት መጥቶ ለመስራት እና ለመገንባት እንዲሁም አነስተኛው ስራዎችን ለመስራት ፍላጎት እንዳላቸው እያሰምሩ የተናገሩበታለም። ከዛ ባሻገር ግን በጣም የሚገርመው ነገር እኛ ተሰደናል በቦርደር ወይም በድንበር አቋርጠን የምንሄድ ነን፣ ግን መንግስት ደግሞ እያወቀ በጉድፈቻ አማካኝነት ህጋዊ በሆነ ሰነድ የሚልኳቸው ህጻናቶች አሉና የነዚህ ህጻናቶች የወደፊት እድላቸው ምን እንደሆነ ክልሉም ሆነ መንግስት የሚያደርገውን ነገር ማሳወቅ አለበትና እነሱም ጥንቃቄ መደረግ አለበት የሚል ደግሞ ሌላ አዲስ የመጣ ካሄድ ነው። እና እሱም ራሱ የቱን ያህል ለሀገራቸው ለወገኖቻቸው እንደሚያስቡ የሚገልጽበት ነገር ነው ያለው። ሙስናን በተመለከተ በተለያየ መልኩ ስራ የጀመሩት በተለይ የጉቦ ካልሰጣችሁን ተብለው ስራ ያቆሙ ወይም ደግሞ ከተፈቀደላቸው መሬት ላይ የተቀነሰባቸው ይገልጹ አሉ። በዛው መጠን ግን የመንግስት አካላት በአካባቢው የነበሩ ነው ይሄ ነገር የሆነው ብሎ የራሳቸው መግለጫ የሚያደርጉበት አለ። በብዛት የተንጸባረቀው ይሄን ነው። ግን ሌላው ያን ተከትሎ ምናልባት አቶ ንጉስ እናዳምጠ ይሆናል። በሰዎቹ ሁኔታ ስትመለከተው አስተማማኝ ኢንቨስትመንትን ለማምጣት አስተማማኝ ልማት ሰላም ማምጣት አለባቸው ነው። በጎንደር በኩል የተከሰተው በወቅቱ አልፈታችሁት አለመፍታት ብቻ ሳይሆን በደንበኛም አልገለጻችሁም ይሄን ነገር ማባሪያ የሰጠን ብሎ ከሁለት ሶስት ሰዎች አካላት ሲወጡ ፍለፊት የተናገሩ ተራ ጥራት የለም ምን የለም እና መንግስት የራሱን ብድርሻ ለመስራት ለማድረግ ሞክሯል። አቶ ገዱብ የተናገሩት አለ እንደውም በተለያየ በኩል ከኤርትራ በኩል ተደርገው የገቡ አሉ። ይህን ነገሮችን በሰላማዊ ነገር ከመፍታት ይልቅ ወደ ሌላ ቦታ እንዲያመራ የሚፈልጉ ሰላማችን የሚረብሹ ሰዎች እንዳሉና እነሱም እንደ በቁጥጥር ስር እንደዋሉ የሚል ገለጻ አድርገዋል። ግን ዋናው ግን ያሰመሩበት አንድ ነገር ሁሉም ነገር ማንኛቸውም ነገር ሊሄድ የሚችለው ህግና ህገ መንግስትን በተከተለ መልኩ በሰላማዊ መንገድ እንጂ በጉልበት የሚሆን ነገር የለም። የወልቃይትን ጥያቄ ተከስቦ ወልቃይት ጥያቄ ምክንያት ኢህአዴግን ይፈርሳል ብላችሁ የሚያስቡ አካላት ካሉ ተሳስተዋል። ያ ነገር ሊሆንም ሊሳካም አይችልም። እኛ በጀመርነው አለ በጀመርነው መልክ ከህዝቡ ጋር እየተዋየን ገለጻ በማድረግ ነገሮችን ጉዳያችን እንፈታለን ብሏል። እና አንድ ትልቁ ትኩረቱ የነበረው በተለይ ከሰዓት በኋላ ከምሳ በኋላ የነበሩት ውይይቶች ያን ያተኮረ ይመስላል። ትላንትና አባይ ቤት አባይ የሚባል አንድ ፓርክ ተቋቋመ። መሰረት ድንጋይ ተጥሏል። ያ መሰረት ድንጋይ ደግሞ ዲያስፖራ ውጭ ያለው እኛ ራሳችን በራሳችን ባብ አዋጥተንም እንደምንም አድርገን ይህንን እናሰራለን ብለው ያ የቴክኖሎጂን ዘመናዊ ቴክኖሎጂን ወደ ሀገር ውስጥ የሚያስገባና በተለይ ደግሞ እነዚህ በጣም የላቀ እውቀት ያላቸውን ወጣቶች የተመረጡ ወጣቶችን አስገብተው ከአዳሪ ትምህርት ቤት አንስተ እስከ መጨረሻው ድረስ የሚያስተናግድና እውቀት የሚያዳብር ነው። ያ ደግሞ ለክልሉ ብቻ ሳይሆን በሀገር አቀፍ ደረጃም ሊሰራ ይችላል የሚል ነው። እነዚህን ይመሳሰሉ በእኔ በኩል ያለው እንግዲህ የዲያስፖራን ይህን ይመስላል። ገና ነገ ይቀጥላል። ነገ ከአማራ ልማት ድርጅት ጋር በተያያዘ የሚነሱ ጥያቄዎች አሉ። ነገ ዋናው የክልሉ ፕሮግራም ይጠናቀቅና ሰኞና ማክሰኞ ደግሞ በፌዴራል ደረጃ ወይም በሀገር አቀፍ ደረጃ ይካሄዳል። ይህን ይመስላል እንግዲህ የባህር ዳር የሶስተኛው አመት የዲያስፖራ ቀንና የዲያስፖራ በዓል አከባበር።
እንግዲህ ይሄ ትልቅ ኢቨንት ነው።
ከዜና ያለፈ አሁን አንተ የፈጠረውን ያህል ሰፊ ማብራሪያ የሀገር ውስጥ ሚዲያዎች አልሰጡንም። እንግዲህ ምን እየጠበቁ እንደሆነ አላውቅም። ለማንኛውም
በተደጋጋሚ የምነግረዋለሁ፣ ኢትዮጵያ ውስጥ ጋዜጠኛ የመንግስትም ሆነ የግል እንደሌለ ደጋግሜ ነግረሃል። አልሰማህ ብለኛል። እንግዲህ ምን አላውቃለሁ።
አዎ ግን ትልቅ ኢቨንት ነው እና እንደዚህ ሰፋ ያለ ፕሮግራም እና ማብራሪያ ሊሰጥ ይገባ ነበር። የአማራ ቴሌቪዥን ላይ ግን የሰሩት ይመስለኛል። ዛሬ ቴሌቪዥኑን ስላላየሁት ነው።
የአማራ
ኢቨንቱ በእነሱ እጅ ስለሆነ ያለው የሰሩበት ይመስለኛል።
የአማራ ክልል በነገራችን ላይ ከሌሎች የክልል ሚዲያ ለየት ያለ ነው። በተለይ ይሄ ሙስናን በተመለከተ ህዝብ ጋር ውይይት እያደረገ ብዙ ማጋለጥና ብዙ መፍትሄዎችን ያመጣ ነው እና ከሌሎች የተለየ ነው። ብዙ ሰዎችም ያመሰግኑታል። እኔ ራሴ ያመሰግነዋል፣ ምክንያቱም እዛ ቁጭ ብዬ በተለይ ስለመለከተው።
ወይ ያው የፌዴራል መንግስት ሚዲያዎች አሁን ከአንተ ነው ዚህን ዝርዝር የሰማሁት። ቅንጭብ ቅንጭብ ያሉ ዜናዎችን ነው የሰማሁት። እንግዲህ ለወደፊት
ለመኖር ለመሰራ ለደሞዝ እና ላለቃ ለመናገር የሚሰሩት ነሽ። እኔ ብቻ አይደለም፣ እኔ ሌላ ጥያቄ አለኝ። አንተ አሁን ቅድም በዜና ላይ የጠቀስኩ አለ በደቡብ በኩል ሰርጎ ገቦች ከወሌትን በተከተለ ተመልክቶ እነሱ በዛ ስም የገቡ አሉ። የኤርትራ መንግስት መቼስ አይተኛልንም። የኤርትራ መንግስት የሻቢያ መንግስት አሉ የኤርትራ መንግስት ልበልህ እና እስከ መቼ ነው መፍትሄ እጅ እንቆርጣለን የሚባለውን ነገር እንግዲህ ስተን አንድ ነገር ማድረግ ያለብን ይመስለኛል። ምንድን የዚህ አሁን ደግሞ በአቶ ገዱ በዚህ በሰሞኑ ግርግር ሊገቡ ያሰቡት ሰዎች እንደነበሩም ገልጸዋል። ምናልባት ከዛ ጋር የተያዘ ሊሆን ይችላል እና በደቡብ ደግሞ ኦኤልኤፍ ዩል ሁልጊዜ ምንድን ነው የኤርትራ መንግስት የኦነግን ይጠቀማል። ባዝኔ በጦርነቱ ጊዜ አስቀድሞ የሚያሰልፈው የነበረው እነሱን ነበር። አሁንም ሊያሰልፍልን ተዘጋጅቷል። እንግዲህ ወይ ሞቱን እየቆጠ የሞተ የሚሞቱበትን ቀን እየቆጠረልም ሊሆን ይችላል። ለማንኛቸው ካለ በዚችን ሰዓት
አርጋል። እንግዲህ እንዴት ነው ማየው ነው የመሰለ እኔ አሁን ለእኔ ከዚህ በፊትም ብያለሁ። ኦነግ ኦብነግ አርበኞች ግንቦት ሰባት ብዬ አይደለም የማያቸው፣ አንድና አንድ ናቸው። ኢትዮጵያ ውስጥ ሆነ ስታያቸው ሁሉም ሻቢያ ኢትዮጵያን የማስተራመስ ስትራቴጂ አለው። ይህን ስትራቴጂ የሚያስፈጽሙ ኤንቲቲስ ናቸው፣ ሌላ ምንም ማለት አይደሉም። ኢትዮጵያ ሆነ ስታያቸው ስማቸውን የተለያየው እና እንግዲህ የሰሞኑ እንቅስቃሴያቸው ተደጋጋሚ ነው የሆነው። በተለይ ባለፉት ሁለት ወራት ውስጥ የዚህ የአርባ ምንጩን ይዘ ከዛ በዚህ በሰሜን በኩል በትግራይ በኩል የተሞከረ አለ። ከአርባ ምንጩ ቀጥሎ በዚህ አሁን ደግሞ በእንትን በኦጋዴንም በኩል የገቡ ነበሩ። በቅርቡ እጃቸውን ሰጥተው ሁሉ ሰፊ ማብራሪያ ነው የሰጡት እና በአጭር ጊዜ ውስጥ ባዩት እውነት የተናገሩት ነገር አስገርሞኛል። ይህንን እውነት እንዴት ማወቅ እንዳቃታቸው እስከዛሬ ድረሱ ብሎ የሚያስገርም ሆኖ ነው ያገኘሁት። ዛሬ ደግሞ እንደዚሁ ከትላንት ወዲያ የዚህ የኦነግ አባላት በሞያሌ በኩል ገብተዋል። ዋናው ነገር እንግዲህ ያው ኢትዮጵያን የማተራመስ ስትራቴጂ ለማስፈጸም ነው የገቡት። በጦር መግባት አይችሉም፣ በሽብር ነው ሊያጠቁን የሚችሉት። ምክንያቱም መዋጋት የሚችል ኃይል የላቸውም፣ በመዋጋትም አቅምም የላቸውም። ስለዚህ ለሽብር ጥቃት ነው የሚገቡት። ያው የተወሰነ ቁጥር ያላቸው ናቸው እነሱ በቁጥጥር ስር ውለዋል። ዜናው ላይ እንደነገርኩ ነው የሞቱም አሉ፣ በርካቶቹ ቆስለዋል። ያም ሆነ አካባቢው
ስለ መቼ ነው ግን እኔ የምልህ እስከ መቼ ድረስ
ነው እስከ መቼ ነው የሚለው እንግዲህ ይሄ ነገር
ጦርነት በነገራችን ጦርነት ፍለጋ አይደለም ግን
አዎ እስከ መቼ ነው የሚለው ሊቀጥል ይችላል። እንግዲህ ብዙ ሀገሮች አሁን እንደዚህ አይነት ነገሮች የስርዓት ለውጥ አያመጣም። ዋናውን የሀገሪቷ ኢኮኖሚ እና ማህበራዊ ልማት የያዘውንም አቅጣጫ አይቀይርም። የተለየ ስጋትና ፍርሃትን ህዝቡ ላይ አይፈጥርም። ግን ሁልጊዜም ለምሳሌ መብረቅ ሁልጊዜም አለ፣ ብዛም እዚህም ይወድቃል፣ ወንዝ ይሞላል። ልክ የዛ አይነት ሁልጊዜ አለ። ግን የማስፈራው ምንም ዋናው አቅጣጫ ላይ ለውጥ የማያመጣ ሆኖ የኤርትራ መንግስት እስካለ ድረስ ሊቀጥል የሚችልበት ሁኔታ አለ። ግን ይህ እንዳይሆን ከፍተኛ ጉዳት እንዳያደርስ እና ከዚህ ያለፈ ደረጃ እንዳይደርስ ህዝቡ፣ በተለይ የኢትዮጵያ ህዝብ ዋናው ተጎጂ እሱ ስለሆነ እና የወከለው መንግስት ሊጠብቁና ሊቆጣጠሩ ይገባል። የኤርትራ መንግስት ከዛ አልፎ የተለየ ገፋ ያለ ነገር ካደረገ ከዚህ በፊት እንደሚያደርጉት ማለትም አሁን አቋሙ እሱ ነው የምንወስድበት እርምጃ በራሱ እጅ ላይ ነው ያለው ጫውታው በሱ እጅ ላይ ያለው ነው ያሉት ከዛ የገፋ ነገር የሚያደርግ ከሆነ ለእጁን እንዲሰበስብ የሚያደርግ እርምጃ በመውሰድ የሚቀጥል ነው የሚሆነው ግን ትልቁ ነገር የኤርትራ መንግስት ለመለወጥ የሚሰሩ የሚንቀሳቀሱ ኃይሎችን በሙሉ እና እነዚህን ኃይሎችን የሚደግፉትን በሙሉ እንደግፋለን ብሏል መንግስት ስለዚህ የኤርትራ ህዝብ የጉዳይ ዋና ባለቤት ስርዓቱን ለውጦ ለቀጠናውም ለኢትዮጵያም ሰላም እንዲያመጣ ድጋፍ ማድረግ አንድ ነገር ነው ግን አሁን በተለይ የሰሞኑ የመደጋገሙ ነገር ምን አይነት ነገር ለመፍጠር ታስቧል አሁን የጎንደር በውጋዴ በኩል የመግባት ነገር አለ የአርባ ምንጩ አሁን የሞያሌው ሰሞኑ እንደዚሁ ሊቀጥል ይችላል ዋናው ነገር ምንድን ነው እሱ በሌሎችም አሁን የጸሐፊው ተነስተዋል የፖለቲካ ፓርቲ ለመቋቋም ያሰው እንደ ማኒፌስቶም አይነት ነገር የጻፉ ሰዎች አሉ በአጠቃላይ ምን አይነት ነገር ነው ሀገሪቷ ከመንግስት ቁጥጥር ውጪ ሆናለች የሚል ነገር መፍጠርና ከመንግስት ቁጥጥር ውጪ ከሆነች ህዝብ መሪነቱን ያጣና መሪነቱ ወደ ውከት ፈጣሪዎቹ እጅ ይሄዳል እና ህዝቡን ራሱን መልሰው እየመሩ ወደ ውከት ለመክተት የሚችሉትን ሁሉ እየተፍጨረጨሩ እንደሆነ ነው ያሳየው እውነታው ግን ከዚህ የተለየ ነው መንግስት ምንም አቅሙንም ኃይሉንም አላጣም አገሪቷም ህግና ስርዓት የተከበረባት የበላይነት ያለባት ሀገር ናት ይሄንን መንጠቅ ነው የሚፈልጉት ልክ ይሄኛው ገጽታ
በነገራችን ላይ
ይፈራል ህዝብን ይመሩትና የውከት መሳሪያ ያድርጉታል ጎንደር አካባቢ የሆነው ይሄ ነው ለዚህ ነው አካውንቱን ፍሪኩዌንሲው የበዛብን
በነገራችን ላይ የኢጅፕትን የግብፅን አብዮት ብትመለከት የዛሬ ሶስት አመት የመሰሉ አካባቢዎች ብትመለከት በሙሉ የተደረጉት በዚህ በሶሻል ሚዲያ አማካኝነት ነው።
ማህበራዊ ሚዲያ
አሁን ደግሞ እንደው የመንግስትን ስም በመጥቀስ በእነሱ አካውንት እየከፈተ ብዙ በፌስቡክ ውስጥ የሚያደርጉት ይህኛው ባለስልጣን ከብቶ የሚያገባ ይህኛው ባለስልጣን ሄዶ ብዙ በተሸከ የሚሉ በአት ማአብ ዜናዎች እየተካሄዱ ናቸው አለ የምመለከታቸዋሉ። ለማንኛቸውም ግን ሀገራችን ሰላምን የምትፈልግ መቼ ሁላችንም የምንፈልገው ደግሞ ያንን ነው። ሀገራችን ስላለባት ከድህነት ከኋላ ቀርነት ተላቃ መልካም አስተዳደር ግንባራ የዲሞክራሲ ስርዓትን ሂደት እያስተካከለች ትመጣ የሁላችን ሁኔታ ነው። ግን ብዙ ጊዜ እዚህ ስመጣ አንዳንድ ጊዜ ላይ ይጠፋኛል። እዛ ሆኜ የሀገር ተረብሹ መንግስት እንደው ስመጣቸው ሰዎች ሁሉም የመንግስት ባለበጣም ያው ጠዋት ወጥቶ ያው ማታ ሳይሆን ይገባ ከስብሰባ አያልፉም። ግን ያው ስራ ገብቶ ይወጣል፣ ሰው ገብቶ ይወጣል። ምንም አዲስ ነገር የለም። አንዳንድ ምልስ ድግት ጦር ከፈተው ወሬ የፈተው የሚለው አባባል አለው ጊዜ ልጠቅስ ልመፈልገው ነው። በእሱ በወሬ የተታለሉ አንዳንድ ወጣቶች አጋጥሞኛል። ያላጋጥም ያለውን አንዳንድ ሴቶች እንዲ አረባክዘ ወደ እንደው እንዴት ብለን አንተ አሁን ወደ ባህር ጋር የምትሄዱ ነገር ተበላሽቷል ብሎ የሚሉም አሉ። ግን እነሱ ምንድን ነው በተለያየ መልኩ የኤርትራ ሳተላይት ቴሌቪዥን የሳትን የሚያዳምጡ ናቸው እና ብዙም አልፈርድባቸውም። ገንዘብ ያላቸው ዳጎስ ያለ ብር አላቸው ናቸው። ስለዚህ ሁሉም ነገር እንደልባቸው እነሱ አይሞቱም፣ ልጆቻቸው አይሞቱም። ድሀ ልጅ ምን ይሞተው? ድሀ ነው የሚሰቃየው። ያን ነገር መገንዘብ ያቃታቸው ይመስለኛል። በዛው መጠን ደግሞ እኛም አካባቢ ዛን የሚኖርበት አካባቢም ውጭም ያሉ ኢትዮጵያኖች አንድ ያልተገነዘቡት ነገር ቢኖር ምንድን ነው ኢትዮጵያን በእንደዚህ አይነት ሁኔታ መቀየር አይቻልም። ያ ነገር ያለፈበት ይመስለኛል። የእኔ ግምት ነው፣ ልሳሳት ይችላል።
አዎ ምን ግምት አይደለም፣ ትክክል ነው። ኢትዮጵያ ውስጥ የስርዓት ለውጥ ማምጣት ቀላል ነገር አይደለም። እነሱ እንደሚያስቡት አይደለም።
የአመራር ለውጥ ማምጣት ይቻላል። እሱም ደግሞ የአምስት አመቱ
እሱ የአመራር ለውጥ ይመጣል። የስርዓት ለውጥ ማምጣት ግን ያው የማያውቁት ነገር መመሰል አንድ ሁልጊዜም በተደጋጋሚ የማወራው ነገር የፌዴራል መንግስቱ አዲስ አበባ ላይ የተቀመጠውን ስላስወገድከው የፌዴራላዊ ስርዓቱ ፈረሰ ማለት አይደለም። ህገ መንግስታዊ ስርዓቱ ፈረሰ ማለት አይደለም። የፌዴራል መንግስት ስልጣን ከዘጠኙ ክልሎች ነው የመነጨው እና አዲስ አበባ ቤተ መንግስት ብትገባ ዋናው የፌዴራል መንግስቱ የስልጣን ምንጭ ክልሎች ስለሆኑ ክልሎቹ ሀገራቸውን እያስተዳደሩ ነው የሚኖሩት እና ቤተ መንግስት ብትገባ ወዲያውኑ ከቤተ መንግስት ያስወጥተዋል። ፓወር የሚመነጨው ከዛ ስለሆነ ምንም አታመጣም። በፊት እኮ አህዳዊ ስርዓት ስለሆነ ያለው ዘውዳዊ ሄደ
አንድ መዘንጋት
እዚህ ጋር ስትመታው
አንድ መዘንጋት
የለም። አሁን ግን እንደዚህ አይደለም እና ይህንን ፌዴራላዊ ስርዓት መናድ
ችግሩም መዘንጋት የለበት። ፈረንጆቹ መራሳቸው አይናቸው ኢትዮጵያ ላይ ያለው የፈረንጅ ተለጣፊ መሆን አልቻለም። የፈረንጅ ለማን ሆን በደረጃ ላይ እየደረሰ እየተዋገተን ያለ ነው። እነሱ ከመጽዋቸው ምንድን ነው ስለሚፈልጉ በተቻላቸው መጠን ሀገራቸው ቁጭ ብሎ ሽብርተኛ መንግስት አፈርሳለኝ ገላለኝ የሚለውን ሰውዬ ጠላላ አድርገው የሚያስቀምጡ ናቸው። ኢትዮጵያ ውስጥ ሽንኩርት ሰርቆ ኢትዮጵያ ሊደበቅ ብሎ ቢላ እንደ የነሱ ሰው የሆነውም ግን መንግስት የነሱ መንግስት መጥቶ ካላመጣቸው ብሎ ሊወስድ ይችላል። ስለዚህ ከድህነት የምንላቀቅበትን ዘዴ ማምጣት መቻል ያለብን ይመስለኛል።
እናድግ ነው ይሄ የሚሆነው።
እናድጋለን።
ስታድግ ማየት ይሆናለህ። ከዛ በኋላ ቋንቋው ማየት ይዝራይት የሚለው ጋር ትረደረ
ትንሽ እኮ ዘርስባል። ምን እንደው ፎቀቅ እያል ነው ምልህ ገና ምልህ ከመዳህ ወደ መራመድ ጀምረናል። ከዛ ደግሞ ወደ ውጫና ቶሎ ቶሎ ወደ መራመድ ዘምንበት። ለማንኛቸውም ሰዓታችን እዚያ እየተጠቃለለ ነው። ሰውየውም ባይደውልኝም እና ስልኩ ከሚያጠፋብኝ በፊት እኔ በሙዚቃ አንድ ሙዚቃ አድርጌ ነው የምንለይ። አንተ ያንተን ትብብር በጣም ነው የማመሰግነው። አድማጮች፣ ይህ የምታዳምጥ ኢትዮጵያን ድምፅ የሬዲዮ አገልግሎት ነው። ልዩ ዝግጅት ከባህር ዳር ከአማራ ክልል መስተዳደር ክልላዊ መንግስት መስተዳደር ዋና ከተማ ከባህር ዳር ከተማ የሚተላለፍላቸው የዛሬ ፕሮግራማችን ላይ ይጠናቃል። ለአማራ ክልል ማስ ሚዲያ ባልደረቦች በጣም ነው የማመሰግነው። ከሙዚቃ መረጣ አንስቶ ቃለ ምልልሱን ወደ ዲጂታል ቀይረው እነዚህ ሸጋ የሆነች የተሳካች እንዲሆን ስላደረጉልኝ አመሰግናቸዋለሁ። በአጠቃላይ በጣም ነው የማመሰግናችሁ ስላዳመጣችሁን እያመሰግኑ ለዛሬ ያለ ፕሮግራማችን ላይ ያበቃል። በሚቀጥሉ ሳምንት ከምንገናኝ ድረስ ሰላም፣ ፍቅር፣ ደስታ ለሀገራችን ለህዝባችን ደህና ሁኑ።
Let's only judge by them, Zuria Hulu.